ይህ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው።
በድጋሚ እንደምን አመሻችሁ አድማጮቻችን። ሁለተኛው ክፍል ፕሮግራማችን አሁን ይጀምራል። በዚህ ክፍል ከመጽሐፍት ዓለም ፕሮግራማችን ይቀርባል። በገነነው አሰፋ የተደረሰውን ኢሃፓና ስፖርት መጽሐፍ ትረካ ክፍል 4 አሰምተን የጠቅላላ ፕሮግራማችን ፍጻሜ ይሆናል። በቅድሚያ ዜናውን በድጋሚ እነሆ። የወያኔ አጋዚ ኃይሎች ባምቦ ከተማ ላይ የፈጸሙትን ግድያና የአካል ጉዳት ተከትሎ በከተማዋ ውጥረት የነገሰ ሲሆን ብዛት ያላቸው የአጋዚ ወታደሮች በከተማዋ የተሰማሩ መሆናቸውን የሚደርሱት መረጃዎች ይጠቁማሉ። ሐሙስ ምሽት የአጋዚ ወታደሮች በአምቦ ዩኒቨርሲቲ በእያንዳንዱ የተማሪዎች መኝታ ቤቶች እየገቡ ተማሪዎችን ሲደበድቡ ያደሩ መሆናቸውም ታውቋል። እስካሁን 10 ሰዎች መሞታቸውና 20 መቁሰላቸው የታወቀ ሲሆን በከፍተኛ ደረጃ የአካል ጉዳት የደረሰባቸው ስላሉና እንዲሁም ሆስፒታል ያልደረሱና የሕክምና አገልግሎት ያላገኙ መኖራቸው ስለታወቀ የሟቾቹ ቁጥር ከዚህ ከፍ ሊል ይችላል የሚል ግምት ተወስዷል። ይህ በእንዲህ እንዳለ አዲስ አበባ የሚገኘው የአሜሪካ ኤምባሲ ባምቦ ከተማ 10 ሰዎች መሞታቸውንና ከ20 በላይ መቁሰላቸው አሳሳቢ እንደሆነ ገልጾ የአሜሪካ መንግስትና የአውሮፓ ህብረት የወያኔ አገዛዝ ህዝብ የመቃወም መብት ያለው መሆኑን እንዲያውቅና ከሁሉም የተቃውሞ ኃይሎች ጋር በመገናኘት ያሉትን ችግሮች በውይይት እንዲፈታ ማሳሰባቸውን ገልጿል። ባለፉት 3 ወራት የአሜሪካ መንግስት ከ6 በላይ ማስጠንቀቂያ መስጠቱ የሚታወቅ ሲሆን ከልብ ማልቀስ ከሆነ በገፍ የሚሰጠውን እርዳታ በማቆም ብቻ ወያኔን ማስተካከል ይቻል ነበር የሚሉ በርካታ ናቸው። የህዝብ አመጽ እየበረከተና እየቀጠለ የመጣበት ወያኔ ሐሙስ በአምቦ 10 ዜጎችን በጥይት የገደለ ሲሆን በአጠቃላይ አማራውና ኦሮሞ አምጾብናል በሚል ከሻቢያ ጋር ሊታረቅ ሙሉ ጥረት እያደረገ ነው ሲሉ የሻቢያ ተቃዋሚዎች ከአዲስ አበባ በስጋት መንፈስ አረጋግጠዋል። ወያኔ ከወዲሁ የኤርትራ ሳሁ ተቃዋሚ መሪዎችን በመቀሌ ያሰረ ሲሆን በነሳውዲ እየተደገፈ ያለው የእርቁ ሂደት ስኬታማ ከሆነ ሻቢያ በመሬቱ ያሉ የወያኔ ተቃዋሚዎችን ሊያስረክብ ይችላል የሚል ግምትም መደመጥ መጀመሩን ታዛቢዎች አቅርበዋል። ወደ አዲስ አበባ የመጣችው የአሜሪካ የተባበሩት መንግስታት አምባሳደር የመታረቁን ጉዳይ ለወያኔዎች አንስታ ቀና ፍላጎት እንዳላቸው ገልጸውልኛል ብላለችም የሚል ዘገባ መኖሩንም የሚመለከታቸውና ውስጥ አዋቂ ነን የሚሉ ክፍሎች ዘግበዋል። ኃይለ ማርያም ደሳለኝ የልቡን እንዳይናገር ቢሮው ቤተ መንግስቱ ውስጥ የሚነገረው ሁሉ የሚቀዳ በመሆኑ አምባሳደሯ ልትቆሰቁሰው ብትሞክርም አቤቱታ ወይም ቅሬታ ሳይተነፍስ ቀርቷል ተብሏል። ወያኔ የኢትዮጵያን የታሪክ ቅርሶች ወደ ትግራይ ከማጓጓዙ በተጨማሪ ለባዕዳን እየሸጠ ነው የሚለው ክስ በስፋት እየተደመጠ መሆኑ ይነገራል። ከዚሁ በተያያዘ የሚሰማው ዜና የኢትዮጵያ የጥንት የታሪክ ቅርሶች፣ ቁሳቁሶች፣ መጻሕፍትና የብራና ጽሑፎች ሳይቀሩ በተለይ በእንግሊዝ፣ በፈረንሳይና ጣሊያን ቤተ መዘክሮች ውስጥ እንደሚገኙ የተነገረ ሲሆን በተለይ እንግሊዝ ከኢትዮጵያ የተወሰዱትን ቅርሶች የኑቢያ የሚል አዲስ ስያሜ እየሰጠች መሆኑ ተደርሶበታል። ወያኔ የአክሱም ሐውልትና የትግራይ ቅርሶች የተባሉትን መልሱልን ብሎ ሲጠይቅ የኢትዮጵያን ቅርሶች ግን እንዲመለሱ ምንም ጥያቄ እንዳላቀረበላቸው የሚመለከታቸውም አጋልጠዋል። በተያያዘ ዜና የጣሊያኑ የካቶሊክ ቤተ ክርስቲያን ኃላፊዎች የሙሶሎኒን ወረራ ባርከው በመሸኘታቸው ከኢትዮጵያ ይቅርታ እንዲጠይቁ በኢሃፓና ሌሎችም የቀረበላቸውን ተደጋጋሚ አቤቱታ በእንቢታ ምላሽ ሳይሰጡ የተዉት መሆኑ ሲታወቅ፣ ወያኔ ይህን በተመለከተ መቼም ምንም ጥያቄ እንዳላቀረበም ታውቋል። የወያኔን ቀውስ ለማስወገድ የስልጣኑን አዳራሽ ከፈት እንዲያደርግ ከአሜሪካ የቀረበው ምክር አድማሽ በማጣቱና ወያኔ አገር ውስጥ ካሉ ተቃዋሚዎች ጋርም ጀመርኩት ያለው ውይይት ውድቅ በመሆኑ ወደ ዋሽንግተን የመጨነቅ መንፈስ እየጠነከረ መጥቷል ተብሏል። የአገር ውስጥ ተቃዋሚ ተብዬዎቹ ለስምምነት ዝግጁ ቢሆኑም ወያኔ ከእነዚህ አንዱን ዶክተር መረራ ጉዲናን በእስር በማቆየቱና የክልል አንድ ተወላጅ የሆኑ ተቃዋሚዎች ደግሞ የህዝብን አመጽ እንደ ወያኔ በመፍራታቸው ሀቀኛ አገር ወዳዶችን ያገለለ ድርድር የሚለው ፍሬያማ ሊሆን አለመቻሉ ተነግሯል። አሜሪካ በሚስተር ካገኘቻቸውና ካማከረቻቸው ኢትዮጵያውያን ውስጥ ሻለቃ ዳዊትና አቶ ኦባንግ የሚባሉት ይገኙባቸዋል ያሉ ክፍሎች በቅርቡ አሜሪካ በኢትዮጵያ ጉዳይ ገዘፍ ያለ ጣልቃ ገብነት እንዲያደርግ ጥሪ ማቅረብ ተጀምሯል ሲሉ ወያኔ ባንድ በኩል ከሻቢያ መታረቅ ሲል በሌላ በኩል ደግሞ ወዳጁ ሱዳን ከሆነ የኦሮሞ ቡድን ጋር ሊያግባባው ጥረቱን ቀጥሏል ብለዋል። የዚህ ሁሉ መወራጨት ማዕከሉ አገር ወዳድ ኃይሎችና አክራሪ አማራ የተባሉትን ሁሉ ወደ ጎን አድርጎ 1983ን በአዲስ መልክ ለመድገም ነው ያሉ የፖለቲካ ተንታኞች ለወያኔ ጊዜ ያለፈበት ይመስላልና ወደ ውድቀቱ ማምራቱ ወይም የትግራይ ግንጠላውን መሞከር ነው የቀረው ሲሉ ተችተዋል። ከዚያ ያይዘውም አገር ወዳድ ኃይሎች እስካሁን የሁኔታውን አጣዳፊነት ተገንዝበው ሊተባበሩ አለመጣደፋቸውና አለመቻላቸው ምናልባትም ለወያኔ ጊዜ ሊሰጠው ይችል ይሆናል የሚል ስጋታቸውንም አስደምጠዋል። ታስረው የሚገኙ የዋልድባ መነኮሳት በየእስር ቤቱ ከፍተኛ በደል እየደረሰባቸው መሆኑን ለፍርድ ቤት በመግለጽ አቤቱታ ማሰማታቸውን የዜና ምንጮች ገለጹ። መነኮሳቱ በደል እንደደረሰባቸውና እንደተደበደቡ ገልጸዋል። አባ ገብረ ኢየሱስ ኪዳነ ማርያም የተባሉ መነኩሴ ጸሎት ማድረስ እንደተከለከሉ የመጣላቸው ምግብ ከሌሎች ጋር ተካፍለው እንዳይበሉና አብረው እንዳይቀመጡ የታገዱ መሆናቸውን እንዲሁም ጨለማ ቤት ውስጥ ተቀመጣላችሁ የሚል ማስፈራሪያ በየጊዜው እንደሚደርሳቸው በመዘርዘር ጥቅምት 16 ቀን ለፌደራል ከፍተኛ ፍርድ ቤት ልደታ ምድብ ለዋለው ችሎት ተናግረዋል። አባ ገብረ ስላሴ ወልደ ሃይማኖት የተባሉት መነኩሴ ደግሞ ቀደም ብሎ አጽመ ቅዱሳን በዶዘር ሲፈርስና የገዳሙ ተጨፍጭፎ ከሰል ሲሆን አቤቱታ ሲያቀርቡ ማንም ሊሰማ ያልቻለ መሆኑን ዘርዝረው ከማስረዳታቸው በላይ ከ2004 ዓ.ም ጀምሮ በደል ሲፈጸምባቸው እንደቆየ ድብደባ ሲፈጸምባቸው እንደነበርና አሁንም ባሉበት እስር ቤት በደል የሚፈጸምባቸው መሆኑን ተናግረዋል። ከዚህ ጋር ተያይዞ በእለቱ የቀረቡት የተለያዩ ተከሳሾች አማራ በመሆናቸው ብቻ በደል እንደተፈጸመባቸው ለፍርድ ቤቱ ዘርዝረው ማስረዳታቸውም ታውቋል። የዜና የሚተላለፍላችሁ ከፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። የኢትዮጵያ ሰራተኞች ኮንፌዴሬሽን የተባለው ተቋም የወያኔ ግዛት በአዲስ መልክ እየረቀቀው ያለው ህግ የሰራተኛውን መብትና ጥቅም የማያካትት ከሆነ አጠቃላይ የሥራ ማቆም አድማ የሚጠራ መሆኑን ገልጿል። 100 የሚሆኑ የሰራተኛ ማህበራት መሪዎች ጥቅምት 16 ቀን በማህበሩ ጽህፈት ቤት ባደረጉት ስብሰባ በጉዳዩ ላይ ውይይት አድርገው አቋም መውሰዳቸውን ማህበሩ ሐሙስ ባወጣው መግለጫ የገለጸ ሲሆን ለወያኔ አገዛዝ የተለያዩ መስሪያ ቤቶች አቋሙን ግልጽ ያደረገ መሆኑንም ይፋ አድርጓል። አገዛዙ ባረቀቀው ህግ ውስጥ በሚገኙ 10 አንቀጾች ላይ ማህበሩ ተቃውሞ ማሰማቱንም ገልጿል። በኢትዮጵያ ውስጥ አሉ ከሚባሉ ወደ 200,000 ከሚደርሱ የንግድ ተቋሞች ውስጥ ሰራተኞቻቸው በማህበር የተደራጁ የንግድ ተቋሞች 1218 ብቻ ናቸው። አድማጮቻችን ለዛሬ ያጠናቀርነው ዜና በዚሁ ይጠቃለላል።
Oh, my God, let it show, and not in ፈርዶበት አማራ ፈርዶበት አማራ አረ ያገር ያለ አረ ወገን ያለ እጁ መጃውጥቶ እግሩ ተሸርሽሮ የግፈ መከራን እየገፋ ኑሮ ለህዝቦቹ ፍቅር ይወት በገበረ ፈርዶበት አማራ ፍዳውን ይበላል እየተወገረ ለኢትዮጵያ እናቱ አጥንቱን ከስክሶ ስጋውን ከመድራ በደሙ ለውሶ ነገር ሆነና ላምባል ወለበት ኩበት ይወቃል አማራው ግፍ ያደረበት አይሆንም በሉልኝ በፍጹም በፍጹም እንብኝን በልና ይዘረኛ ይቁም ይታይ ስሜታችን ቁጣችን ይናገር መጥቶች አይደለንም የለንም ሌላገ ፈርዶበት አማራ ምንድነው ጥፋቱ ለሁሉም ማይማኖት ራሱ መስጠቱ ከወገኖቹ ጋር አብሮ መኖሩ ባዷ በማጨው ስጋና አጥንቱን ደሙን መገበሩ አገሩን ድንበሩን ሞቶ ማስከበሩ እኮ ምንድንና አጥፍቶ ከቶ ምን ቢሰራ ደም ከፍሎ ካኖራት ውድና ታገሩ መፈነቃቀሉ በግፍ መባረሩ አረ ወገን ያለ አረ ያገር ያለ ኢትዮጵያውነትን በኖረ ጠብቆ እስከ መቼ ድረስ በስሙ ተሳቆ በመከራው ታንቆ እንብኝ የሚል ጠፍቶ የዘረኛ ስርዓት በሀገር ተንሰራፍቶ ቀን ሰዓት ተጣሞ ለወያኔ አዝሞ ጉድጓድ ይከተታል አማራው ተለቅሞ አይ አንቺ ማማ አንቺ እናት አገሬ ዜጎችሽ አለቁ ታዛዥ ሆነሽ ላውሬ ሰው ለሞ የባገር እንብኝን የሚያታጠቅ ስቃይን ለመጣል ለወገን የሚወድቅ ፈርዶበት አማራ ዘሩም አገሩናት አገሩናት ክብሩ ለሰንደቃ አላማው መሞቱም መኖሩ ባለ ባለ አልደራደር ኢትዮጵያን ለባድ ይጋዛል አማራው ይወቃል ያለ ፍርድ ሰው የለም ወይ ባገርም ብኝን የሚያጠብቅ ስቃይን ለመጣሉ ለወገን የሚወድቅ ጉራጌ ኦሮሞ ጋምቤላው ሲዳማ ሀደሬው ሀድያ አፋሩ ኩናማ ሌላም ሌላም ሌላ ዝም ብሎ ካየ ዜጋው ሲፈናቀል ወገኑ ሲደማ ነግበኔ ያለ ቱንዱና ጠንክሮ ይንን የግፍ ስርዓት ካልጣላሽ ቀንጥሮ ሁሉም በየተራው ይዋል ይያደር ፍንቅልቅል ይወጣል ይሰደዳል ካገር አረ ያገር ያለ አረ ወገን ያለ ፈርዶበት አማራ ሀገሬም ማለቱ ወገኔም ማለቱ ባልፈጸመው በደል ካስጣለው ከገደል እንብኝ በለ ያገር ሰው ወተት ሸፍታል እንኳን ሰው ሲበደል እኮ ጥቁር ድንጋይ ጠርቦ አፈራ ለስልሶ ደክሞ ባበላበት ምን ወንጀል በሰራ ምን በፈረደበት ፍንቅልቅል ወጥቶ የሚባረርበት እያየ በቁም የሚሸለትበት ስራቱ ባመጣው መከራና ጣጣ እኮ ምን ባጠፋ አማራው ይቀጣ አረ ያገር ያለ አረ ወገን ያለ ግፉ ሚዛን ሰብሮ ምድሯን አጨቀያት እንብኝ በል ያገር ሰው አዛውን ትምወጣት እንብኝ በል ኦሮሞ እንብኝ በል ኩናማ እንብኝ በል ጉራጌ እንብኝ በል ሲዳማ እንብኝ በል አፋሩ እንብኝ በል ሀድያ እንብኝ በል ጋምቤላ እንብኝ በል ትግራይ የባንዳ ጥርቅም ይብቃው ሰው አይብላ ሌሎችም ተነሱ እንብኝ በቃን በሉ በአማራው ብቻ አይቆምም ግፍና በደሉ የገዢ ቋም የለም የእናት አገር እንጂ አይቶ አለማየቱ ሰምቶ አለመስማቱ ለማንም አይበጅ ፈርዶበት አማራ ተደራይቶ ምርጦ ገስቶ እንዳደረ ፍዳውን ይበላል በዘረኞች ጥይት እየተወገረ አረ ያገር ያለ አረ ወገን ያለ ፈርዶበት አማራ ፈርዶበት አማራ ፈርዶበት አማራ
መጽሐፍ ዓለም ከመጽሐፍ ዓለም ፕሮግራማችን በእውነተኛ ታሪክ ላይ የተመሰረቱ ልቦለዶችን የኢትዮጵያ ታሪክ ባህልና ማህበራዊ እሴቶችን እንዲሁም የሀገራችንን የጀግኖች ታሪክ የሚያወሱ መጽሐፍትን የምንተርክበት ነው።
ኢህአፓና ስፖርት እውነተኛ ታሪክ በገነነ መኩሪያ አዲስ አበባ 2006 ዓመተ ምህረት ክፍል 4 የሁለተኛው ጨዋታ እየተካሄደ ቶሎ ወደ ጉዳያችን ተመለስንና ምን ማድረግ እንዳለብን ውይይት ያዝን። ደበበ መናገር ጀመረ። ነጻነታችንን ነጥቀው ድምጻችንን አፍነው መቀጠል አንችልም። በዚህ አይነት ከመኖር መሞት ይሻላል። የተነሳነው ለህዝብ ነው። ይህን እስከምናስመልስ እንታገላለን። በጨነማ ውስጥ መኖር ትርጉም የለውም። ደርግ አፋኝ ነው፣ ዴሞክራሲ ያለ ትግል አይገኝም በማለት እያወራ ባለበት ጊዜ ድንገት ተስፈንጥሮ ብድግ አለና ወደ ላይ መሮጥ ጀመረ። ወዲያውኑ ያዘው ያዘው የሚል ድምጽ ሰማል። የኛ ሰፈር ካድሬዎች ናቸው። እዚህ እንደምንገናኝ እንዴት አወቁ? ተከትለው ወይስ ተጠቁሞብን? ደበበ በሰዎች ላይ እየተረማመደ ብረቱ ጋር ደረሰና በግንቡ ላይ ዘሎ ወረደ። እየዘለለ ባለበት ጊዜ የተቆሱ ቢሆንም አላገኙትም። ዘሎ ሲወርድ ከታች ፓስቴ በቅርጫት የሚሸጥ ነጋዴ ላይ ወደቀ። ብዙም አልተጎዳም። ሲዘል ወድቆ ሊሞት ይችላል። በእነርሱ እጅ ከመሞት ወድቆ ህይወቱ ቢያልፍ ይመርጣል። ደበበ ሁል ጊዜ በእነሱ ከመያዝ መሞት ይሻላል ይል ነበር። ለዚህ ነው ተንደርድሮ ሳያመነታ ከትልቁ ግንብ ላይ የዘለለው። እሱ እንዳመለጠ እኛን እዚያው ያዙን። ካድሬዎቹ 5 ያህል ይሆናሉ። አንዱ ወረቤታችን ነበር። እኔን እዚያው ደረጃ ላይ ደፉኝና እጄን ወደ ኋላ አርገው አሰሩኝ። ደረጃው ላይ ቁልቁል ዘቅዝቀው ሲወረውሩኝ ከድንጋዩ ጠርዝ ጋር ግንባሬ ክፉኛ ተጋጨና ደሜ ጢን አለ። እጄን ጠምዝዘው ሊያስሩኝ ሲታገሉ ትከሻዬ ቋህ ብሎ ወለቀ። በተኛውበት በርግጫ ብለው ከመሬት ጋር አደባዩኝ። እንደዛ ሆነን እያዳፉን በመኪና ወሰዱን። መንገድ ላይ በጣም እየቀጠቀጡን ተጓዝ። ጓደኛዬ ዱላ ሲበዛበት አንድ እጁን እንዴት እንደፈታው ባላውቅም መሳሪያ ለመንጠፍ ሲታገል ከኋላው ያለው ካድሬ በሽጉጥ አናቱን ብሎ መታውና ሬሳውን ገፍትሮ ጣለው። ሁለታችንን ወስደው አሰሩን። የገደለው አብሮት ይማር የነበረ ካድሬ ነው። እሱም ቢሆን ከ15 ቀን በኋላ መንገድ ላይ እንደተረሸነ ሰማው። ብዙ ከቆየም በኋላ ተፈታን። ደበበ ግን በረሃ ገባ። ከዚያ ጊዜ ጀምሮ ኳስ መጫወት ተውኩ። ሌላው ቀርቶ ኳስ ሜዳም ገብቼ አላውቅም። በዛ አካባቢ ማለፍ አልፈልግም፣ ምክንያቱም መጥፎ ትዝታ ስለሚጭርብኝ ነው። ትዳር ይዤ ልጅ ወለድኩ። ልጄ ትንሽ ከፍ አለ። ጓደኞቹ ኳስ ሜዳ ይገባሉ። የሚወስዷቸው ቤተሰቦቻቸው ነበሩ። ስታዲየም ያዩትን ጨዋታ ሲናግሩት እኔን ካላስ ገባይ በሚል ወጥሮ ያዘኝ። አብረን እንድንሄድ ሲጠይቀኝ ምክንያት እየሰጠው ቆየው። ልጅን በጣም ወደዋለሁ። የሚጠይቀኝንም ቢያልለውም ይህንን ግን መፈጸም አስቸገረኝ። እያለቀሰ ስላስቸገረ ባለቤቴም ስለጨቀጨቀችኝ ያለ ፍላጎቴ ይዤው ሄድኩ። ልጄ በካታንጋ በኩል እንግባ አለኝ። ምክንያቱም ጓደኞቹ በዚያ በኩል እንደሚገቡ ስለነገሩት ነው። እኔ ግን ፈቃደኛ አልነበርኩም። በካታንጋ ያለኝን ትዝታ ልጄ ቢያውቅ ምን ያህል እንደሚጨነቅ አይጠፋኝም። የትናንት ታሪኬን ልጄም ሆነ ባለቤቴ በፍጹም አያውቁም። የዚያን ቀን መብራት ኃይል ከጊዮርጊስ ነበር የሚጫወተው። በ1969 የሁለቱም ቡድኖች ጨዋታ እንደተጀመረ ነበር ተይዘን ወደ እስር ቤት የሄድነው። ልጄ በኳሱ ተመስጦ ሲቁነጠነጥ እኔ በሐሳብ ጭልጥ ብዬ ሄድኩ። ደጋፊዎች ሲጨፍሩ እሰማለሁ፣ ግን ያሁን ጊዜ አልመሰለኝም። በራሪ ከመቻል ያደረጉት ግጥሚያ እንደ ፊልም ፊቴ ላይ ድቅን አለ። ያቦነህ ግብ የህዝቡ ጭፈራ ከወታደሩ መሳሪያ ለመንጠቅ የዘለለው ማን ይፈራል ሞት? አንሸሽም፣ ይፈሳል ደማችን። ደበበ አጥር ዘሎ የወረደው እኛ ታፍሰን የሄድንበት ጓደኛችን የተገደለበት ግርፊያውና ስቃዩ ግንባሬን ድንጋዩ የመታኝ ትከሻዬ የወለቀበት ሁሉም ነገር ድቅን አለብኝ። ልጄ በኳሱ ፍልሚያ ተደስቶ ይቁነጠነጣል። እኔ ደግሞ ፊልሙን ወደ ኋላ አጠንጥኜ አስፈሪውን ጊዜ እየተመለከትኩ ነበር። ስለ ተጫዋቾቹ አንዳንድ ነገር ሲጠይቀኝ በግምት ነበር የምመልስለት። እርሱና እኔ ስታዲየም ውስጥ ብንቀመጥም በተለያየ ዓለም ውስጥ ነበር። እሱ የዛሬ ትውልድ ነው፣ እኔ ደግሞ በትርምስ ውስጥ ያለፉ ነኝ። ምዕራፍ 5 ከኋላ የጠለፈ አናርኪስት። በ1972 ዓመተ ምህረት የኢትዮጵያ ሻምፒዮና የኦሜድላና ትግል ፍሬ ቡድን ያደረጉት የፍጻሜ ጨዋታ የሚረሳ አይደለም። ንጉሴ አስፋው ባስቆጠረው ጎል ትግል ፍሬ 1-0 አሸንፎ ዋንጫውን አገኘ። በዕለቱ በርካታ ተመልካች ነው የተገኘው። በምስማር ተራ በኩል አንድ ሰው ተገፍትሮ ወደ መሬት ተወርውሮ ሞቷል። ከግጥሚያው ሌላ በተመልካቹ በኩል የነበረው ሽኩቻ ይህ ነው የሚባል አልነበረም። ምንም ውስጥ የለውበትም። ሁለቱ ቡድኖች ሲጫወቱ ፉክክሩ ያይላል። የዛሬ ዓመት በፌስቲቫል ዝግጅት ያደረጉት ግጥሚያ የወዳጅነት ቢሆንም ኃይለኛ ፉክክር የታየበት ነው። ጨዋታው በምሽት ነው የተካሄደው። ሁለቱም የብሔራዊ ቡድን ተጫዋቾች በብዛት ይገኙበታል። ከኦሜድላ በኩል ንጉሴ፣ ኃይሉ፣ አያሌው፣ ደሳለኝ፣ ግርማና ሌሎችም ተካተዋል። ከትግል ፍሬ አቦነህ፣ ሸዋንግዛው፣ ንጉሴ፣ ተስፋዬ፣ ግርማና ሌሎችም አሉበት። ተመልካቹ አይኑን ከጨዋታው ላይ ሳይነቅል በድርጊቶች እንደ ጮህና እንዳጨበጨበ እየዘለቀ ነው። የማታ ጨዋታ ግርግር ስለሚበዛበት ታክሉ፣ ጥልፊያው፣ ግጭቱ፣ ሽኩቻው ተባብሷል። ያመለጠ አጥቂ ከኋላ ጠልፎ ማስቀረት ይታይበታል። ፋውል ሲሰራ በእያንዳንዱ ፊሽካ ውሳኔውን በመቃወም ዳኛውን ከበው እየጎነተሉ ማዋከብ ተጀመረ። የኃይለኛ ጨዋታ መገለጫውም እንዲህ አይነቱ ነገር ነው። በዚህ በተጧጧፈ ጨዋታ መሃል አንድ ሰው ከትሪቡን እየወረደ ነው። የጨዋታው ታዛቢ ይመስላል። ታዛቢዎች ብዙ ጊዜ ለአራተኛ ዳኛ መልእክት ያስተላልፋሉ። አራተኛው ዳኛ የተላከውን መልእክት ይፈጽማል፣ ስህተቶችን ያርማል። ከትሪቡን ወርዶ ወደ አራተኛው ዳኛ መምጣት የሚችለው ታዛቢ ቢሆንም አሁን ታዛቢ ተብየው አራተኛውን ዳኛ አለፈው። ወደ መስመር ዳኛው ተጠጋ። ለታዛቢነት የተመደበ ሰውም ቢሆን በግልጽ እንደዚህ ወደ መስመር ዳኛው መጠጋቱ የተለመደ አይደለም። ተመልካቹም ከጦፈው ጨዋታው ላይ አይኑን ነቀል በማድረግ የመሮጫ መስመሩን አቋርጦ ወደ መስመሩ የተጠጋውን ተመልካች እያየ ነው። ነገሩ ያልተለመደ ቢሆንም ግለሰቡ ግን ማንንም ሳይከለክለው የፈለገውን እያደረገ ነበር። በጉዞው ላይ ማንንም ሰው ሊያስቆመው አልቻለም። የሜዳው መስመር ላይ ቆሞ ወደ መስመር ተጠጋና "ማን አንተ?" አለው። "አቤት." "ይሄን ጨዋታ እስኪ አስቆመው." "ለምን?" "አስቆመው ይያለው." ሰውየው መሳሪያ ታጥቀዋል። ትኩር ብሎ ሲያያቸው እሳቸው ናቸው። ወይኔ ጉዴ! ማንነታቸውን እንዳወቀ ሳያመነታ "እሺ ጌታዬ" ብሎ ባንዲራውን አርገበገበ። ጮክ ብሎ ተጣራ። ኳሷ ወዳለችበት ፊቱን አዙሮ ስለነበር ዳኛው አልሰማውም። እየሮጠ ትንሽ ርቀት ወደ ሜዳ ገባና የመሃል ዳኛውን "ትፈልጋለህ?" አለው። ዋናው ዳኛ ሰውየው በህገወጥ ሁኔታ ወደ ሜዳ መዝለቁ ስላናደደው ሜዳ ሊገባ የፈለገውን ተመልካች ሊያስወጣው እየሮጠ ተቆጥቶ መጣ። አጠገባቸው ሲደርስ እና እሳቸው መሆናቸውን ሲያውቅ ፈገግ አለና "እኔ ምንም ውስጥ የለሁበትም" ሊላቸው ፈለገ። ሰውየው የከፍተኛ አንድ ሊቀመንበር ዋድርገጥ የመደበው ናቸው። አንዳንድ ጊዜ ወደ ሜዳ እየመጡ ጨዋታውን አስቆመው በድምጽ ማጉያ መፈክር ያሰማሉ። ወይም መፈክር የመናገር ብቃት ያለው ሰው ያስጠሩና ተመልካቹም ተጫዋቹም ግራ እጅ ወደ ላይ ቀስረው መፈክር ያሰማና ጨዋታው ይቀጥላል። ይህንን የኦሜድላና ትግል ፍሬ ጨዋታ ዳኛውን ጠርተው መመሪያ ሰጥተውታል። ፊፋና ጓድርገጤ የኦሜድላ ቡድን ግብ ጠባቂ ወንድም አገኝ ከበደ አሁን አሰልጣኝ ነው። በአዲስ አበባ ስታዲየም ስለተከሰተ አንድ ድርጊት ባግራሙት ያስታውሳል። በ1969 ዓመተ ምህረት ከበራሪ ጋር ያደረግነው ጨዋታ እልህ የተቀላቀለበት ነበር። በጣም የተጋጋለውን ጨዋታ ሰውየው መስመር አስያዙት። የሁለታችንም ጨዋታ ፋውል የበዛበትና እልህ የተቀላቀለበት ነበር። ተመልካቹ ደግሞ እንደዚህ ሽኩቻ የበዛበት ጨዋታ ይወዳል። በመሃል አንዳንድ ተጫዋቾች ይጎሻሸማሉ። ይህ ደግሞ የተለመደ ነው። ሰውየው ትሪቡን ቁጭ ብለው "እናንተ ልጆች አታርፉም" በሚል ይናገራሉ። ማንም የሰማ የለም። ምንጊዜም ፋውል ከተሰራ ዳኛው ያስቆማል። አድቫንቴጅ እንኳን አይጠብቅም። ሽኩቻው ባየለበትና ጨዋታው በተጧጧፈበት ሰዓት አንድ ሰው ከትሪቡን ወርዶ ወደ ሜዳ እየመጣ ነው። የመሮጫ መስመሩን አልፎ ወደ ሜዳ ሰተት ብሎ ገባ። "ማን ነው ጨዋታ እየተካሄደ የሚገባው?" እያልኩኝ ስመራመር መሃል ሜዳ ላይ ያሉ ልጆች መጫወታቸውን ትተው ሰውየውን ያያሉ። መሳሪያ ታጥቀዋል። "ሁላችሁም ጨዋታችሁን አቁሙ" አሉ። ዳኛው ሰውየውን ሲያይ ፍሽካ ነፋና "ጓድርገጤ ስለሚፈልጓችሁ ወደዚህ ኑ" አለ። ዳኛው በጣም ፈርቷል። ሁላችንም መሃል ሜዳ ተሰበሰብ። ብዙዎቻችን ተጫዋቾች ያፓናችሁ ተብሎ ስለሚገመት አፍሰው እንደሚወስዱ ነው የተረጠረው። ጓድርገጤ መናገር ጀመሩ። "ምድራ አናርኪስት ሁሉ በየቦታው ግርግዳ ላይ ቀለም እየለቀለቃችሁ የምትጽፉት አንሶ እዚህ ደግሞ ትራገጣላችሁ። ዳኛውን እንኳን አታከብሩ። ካሁን ሰዓት ጀምሮ ኳስ መጫወታችሁን ትታችሁ አንዱ ሌላውን ሲረግጥ ባይ ወደ እስር ቤት ነው ማስገባችሁ። አንተም ዳኛው ብትሆን እየመዘገብክ ስጠኝ" አሉ። ጨርሰው ሄዱ ስንል እንደገና መለሳሉና "እዚህ ስታዲየም ውስጥ ተመልካቹ ገንዘብ ከፍሎ የገባው ጥሩ ግጥሚያ ላይ ነው። እናንተ ግን ልባችሁ አምጦ ትራገጣላችሁ። እንዲህ ሽኩቻ ያለበትና የረብሻ ጨዋታ የኢሃፓ ነው። ከአሁን ሰዓት ጀምሮ አንዳችሁ ሌላውን ጠልፋችሁ ትጥሉና እየለቀምኩ እስር ቤት ነው ማስገባችሁ" በማለት አስጠነቀቁ ይላል ወንድማገኝ። ዳኛው ልጆቹን ሰበሰበና "ሰምታችኋል አይደል? ከዚህ በኋላ በጓድ እርገጤ ህግ ነው የምንዳኘው። በተለይ እሳቸው እንዳሉት አጥቂን ከኋላ መጥለፍ የአናርኪስት ስልት በመሆኑ የጠለፈ እመዘግብና ለእርሳቸው ልካለሁ። ከዚያ ወደ እስር ቤት ገባችሁ?" አላቸው። ጓድ እርገጤ መመሪያ ሰጥተው ከሜዳ ከወጡ በኋላ የተጧጧፈው ጨዋታ ቀዝቀዝ ብሎ ተጀመረ። ሆኖም የግጥማው ባህሪ ሽኩቻውን ሙሉ ለሙሉ ባያጠፋውም አልፎ አልፎ ኳስ ለመንጠቅ ግፊያ ይታያል። መሃል ሜዳ ላይ መጠነኛ ጥፋት ስለተሰራ ዳኛው ፊሽካን ፈና ተጫዋቹን ፋውል ነው አለ። አልነካሁትም። ከኋላ ጠልፈዋል። አልጠለፍኩም። ለመዝገበ በማን በጓድር ገጤ አይሆንም እና በፌዴሬሽን መዝገበኝ። በፌዴሬሽኑ መዝገበኝ ካለ ቢጫ ወይም ቀይ ስጠኝ ማለት ነው። በጓድር ገጤ ከሆነ ግን ምን እንደሚያስከትል ያውቃል። ጫዋታው ቀዝቀዝ ያለ ቢሆንም ንክኪ የሌለበት ንጹህ ፉትቦል እየታየ ነው። አቦነ ማሞ ጎበዝ አጥቂ ነው። ተከላካዮች ካልጠለፉት አያቆሙትም። የጓድር ገጤ ህግ ተመችቶታል። ወንድማገኝ ነገሩን እንዲህ ያስታውሳል። ጓድር ገጤ ካስጠነቀቁም በኋላ ማንም ጥያቄ ያነሳ ቀርቶ ቀና ብሎ ያየ የለም። አቀርቅረን ነው የሚናገሩትን የሰማ ነው። የእሳቸውን ትዕዛዝ እንደወረደ ነው የተቀበል ነው። ሜዳ ውስጥ አንዱ ሌላውን ሲገፋ እንዳልናገርልህ ማለት ጀመረ። ዳኛው ራሱ ቀጥ ብለህ ተጫወት፣ ውሳኔው የኔ እንዳይመስልህ እያለ ማስፈራራቱን ተያያዘው። የዚህ አጋጣሚ ደግሞ ለአቦነ ተቀመው። እሱን እየገጩ የሚያቆሙት የኛ ተከላካዮች ናቸው። የዚያን ቀን ግን እነሱን እያመለጠ ወደ እኔ ሲመጣ ከኋላ ላሉት ተከላካዮቻችን ለእናንዳርጌ አቦነህን ያዙት እንጂ ስል ጓድር ገጤ አልሄዱም፣ ምንም ልናደርገው አንችልም አሉኝ። ነገሩ ለአቦነ ስለተመቸው እንደፈለገ ሲቦርቅ ዋለ ይላል። ጓድር ገጤ በተለይ ከኋላ አጥቂን መጥለፍ የአናርኪስት ጨዋታ ነው በሚል አስቆመዋል። አጥቂዎቹ እና አቦነህም እንደፈለጉ ማጥቃት ችለዋል። ፊፋ ለጎል አግቢዎች ነጻነት የሰጠውና በተለይ አጥቂዎች ከኋላ እንዳይጠለፉ ዳኞች ጥበቃ ማድረግ የጀመሩት ጓድር ገጤ ለዳኛው ትዕዛዝ ከሰጡ ከ27 ዓመት በኋላ ነበር ማለት ይቻላል። ምህረት ይደረግልን። ወንድማገኝ በወቅቱ እግር ኳሱ በኢሃፓ ሲታመስ እርሱ አንድ ታሪክ አለው። የጎንደር ምርጥን ወክዬ አዲስ አበባ መጣሁ። ጊዜው 1968 ዓመተ ምህረት ነው። በውድድሩ ጥሩ ስለነበርኩ ክለቦች ፈለጉኝ። ዳኛው ሸዋ ፖሊስ ክለብ ገባሁ። ደሞዝ 30 ብር ይከፍሉኛል። የተቀጠርኩት በሲቪልነት ነው። በሌላ በኩል 112 ብር ላገኝ የምችልበት አጋጣሚ ነበር። በወቅቱ እዚያ ቡድን ውስጥ ከወጣቶች ጥሩ የነበር ነው እኔ፣ አንዳርጋቸውና ካሳሁን ነበር። ሶስታችን ለምን ይህንን ገንዘብ አንቀበላቸውም አል። ከዚህ በፊት ይህንን ብር ማግኘት ከፈለጋችሁ አነጋግሩን ብለው ስለነበር ጠየቅናቸው። ገንዘቡ ስላጓጓን ወታደር ነን ብለን ፎርም ሞላንና የ112 ብር ደሞዝተኛ ሆን። በኋላ ምን መዘዝ እንደሚያመጣ አላወቅንም። በ1969 ዓ.ም ተመረተ መጨረሻ የሶማሌ ጦርነት ስለተጀመረ ብዙዎቹ የሰራዊቱ አባላት ስለዘመቱ መዋጮውም ቀነሰ። በድጋፍ ማጣት ቡድኑ እንደሚፈርስ ተረጋገጠ። ቡድኑ ከተበተነ ወደ ፈለግንበት ክለብ እንገባለን። እኔም የአንድነት ቡድን ሊወስደኝ አነጋገረኝ። አንድነት በነጋዴዎች የሚደገፍ ቡድን ነው። ለክለቡ ከፈረምኩ ታክሲ ገዝተው ሊሰጡኝና ሰርቼ የተወሰነውን እንደምከፍላቸው ተስማማን። በዚህ ጊዜ ዳኛው መፍረሱን የተረዳው ኦሜርላ ወጣቶች የነበርነውን ወታደሮች ስለሆናችሁ ወደ እኔ ኑ አለ። እኛም አንገራገርን። ኦሜርላም እንግዲያውስ ካልመጣችሁ ወታደር ስለሆናችሁ ወደ ታዘዛችሁበት ትሄዳላችሁ አሉን። ዳኛውም የውትድርና መለያ ቁጥራችንን ጠቅሶ የፈረምንበትን አያይዞ ወደ ዋናው መስሪያ ቤት ላከን። እዚያ እንደደረስ ወታደር አይደለንም ብለን ተከራከርን። ሆኖም የፖለቲካው ኃላፊ ጠራንና እናንት አናርኪስቶች እዚህ ብትጫወቱ ይሻላል፣ ካለበለዚያ ማንነታችሁን ስለምናውቅ ወደ እስር ቤት ትገባላችሁ አለን። አናርኪስት የሚለውን አነጋገሩን አልወደድንለትም። ያን ጊዜ የሃፓ ደርግ አፍንጫ ላይ ሆኖ ይታኮስ ነበር። በዚህ የተነሳ አናርኪስት የሚለው ታርጋ ለኛ በቂ ስለነበር ምን እንደሚያስከትል ስለምናውቅ እንጫወታለን ብለን ተስማማን። በዚያን ጊዜ ሰራዊቱ ውስጥ የሃፓ ብዙ ሰው መልምላለች ተብሎ ይገመት ነበር። የፖለቲካው ኃላፊው ስለኛ ያወቀ ስለመሰለን ተጠራጠርን። መጫወት ከጀመርን በኋላ ውጤታችን ጥሩ ስለነበር ኃላፊዎቻችን በእኛ ተደሰቱ። ያን ጊዜ አጋጣሚውን ተጠቅመን ይሐፋ የነበርነው ራሳችንን አጋለጥ እኔ አንዳርጋቸውና ይበቃል ወደ ሐላፊዎቹ ጋር በመሄድ ይሐፋ መልምላናለች ነገር ግን ወረቀት ጥናትና ስለ ይሐፋ አላማ ብቻ ነው ገለጻ የተደረገልን ብለን አስረዳን ቦክቱ ኮሎኔል አበራያና ስፖርት ውስጥ ስለነበሩ በፖለቲካውም ተሰሚነት ስላላቸው አነጋገሩን ወረቀት ማንበብ ብቻ ከሆነ ችግር የለውም አልቃቹ ከገባቹ ግን አደገኛ ነው በማለት ካወሩን በኋላ አወጣጡን እኛም እነቱን ነገርናቸውና በዚያው ሁኔታው ረገበልን ውጤታችንም ጥሩ ስለነበር ብዙ ችግር አልደረሰብንም ኮሎኔል አበራ ባይከላከሉልን ኑሮ የፖለቲካው ሐላፊ ችግር ውስጥ ይከተን ነበር ምክንያቱም በወቅቱ ፋስሜዳው ያናርኪስቶች መሰባሰቢያ ምሽግ ነው በሚል ብዙ ትርምስ ተከስቶ ነበር ግጥሚያ በሚካሄድበት ጊዜ ከተመልካቾቹ መካከል በካድሪዎችና አብዮት ጠባቂዎች ተይዘው የሄዱም አልጠፉም ኳስ ተጫዋቹ በሙሉ ወጣት ነው ያፓ ብዙ ኳስ ተጫዋች መልምላለች ስለሚባል ስፖርተኛው ላይ በጣም ጥርጣሬ ነበር በዚህ የተነሳ የእግር ኳስ ቡድኖች ይፈተሹ ተብሎ ነበር ይላል ወንድማገኝ ከበደ ምዕራፍ 6 የገብሩ ስጋቶች የኢትዮጵያ ቡድን ከሊቢያ ጋር ላለበት የአፍሪካ ዋንጫ ማጣሪያ ወደ ትሪፖሊ ይሄዳል የሚጓዘው በጣሊያን ወይም በግሪክ በኩል አድርጎ ነው ቡድኑ ሸበሌ ሆቴል ነው ያለው ገብሩ ወልደ ማኑኤል ክፍል ውስጥ ቁጭ ብሎ ይቆዝማል በሐሳብ ወዲያ ወዲህ ይዋልላል በቀጣይ ቀናት የህይወቱን መስመር መለወጥ ይኖርበታል ከገባበት አጣብቂኝ ካልወጣ ለሱም ለቤተሰቡም ጥሩ አይደለም ጊዮርጊስ ክለብ ውስጥ የኢያፓና የኢዲዩ ደጋፊዎች ነበሩበት ስለሚባል ምንጠራ ይጀመራል በዚህ የተነሳ ነገሩ ሰተት ብሎ እሱ ጋር እንደሚመጣ ገምቷል ጊዮርጊስ ክለብ ከፈረሰ ጥቂት ጊዜያት ያለፈ ቢሆንም አሁንም ከክለቡ ጋር ተያይዞ የሚመጣው ጣጣ ገብሩን እያሳሰበው ነው በቀጣዩ ሁለት ቀናት ከዚህ አገር መጥፋት አለበት በሐሳብ ላይናታች በሚልበት ሰዓት የክፍሉ ስልክ አንቃጨለ ደንግጦ ስልኩ ላይ አፈጠጠበትና ሄዶ አነሳ የደወለችው ሴት ነች ሃሎ አለችው አቤት ማንን ፈለግሽ ገብሩነህ አዎ ማነሽ እኔ ነኝ ስሟን ነገረችው ያውቃታል ዘመዱ ነች ደህና ነሽ ደህና ነኝ መቼ ነው ወደ ሊቢያ የምትሄዱት? ከነገ ወዲያ። በየት ነው የምትሄዱት? በግሪክ ወይም በጣሊያን? ትመለሳለህ እንዴ? ምን አልሽ? ገብሩ ደነገጠ። ልጠፋ ነው አይደል? እንዴት እንዲህ ልትይቻልሽ? ማለቴ ኧረ ተይ። ሁለቱም ስልኩን እንደያዙ ቀጣዩን ነገር መነጋገር አቆሙ። ገብሩ መደንገጥ ብቻ ሳይሆን በርግጓል። ልጅቷን ያውቃታል። ከምን ተነስታ እንደጠየቀችው ግራ ገብቶታል ስልኩ ሊጠለፍ ይችላል ይህ የመጨረሻ እድሉ ነው ከተነቃበት አለቀለት በኩብለላ ከተጠረጠረ ከብሔራዊ ቡድኑ ይባረራል መሰናበት ብቻ ሳይሆን ደርግ ያለፈ ታሪኩን ከደረሰበት እስር ቤት መግባቱ ነው ከዚያ የሚደረገውን ይደረጋል ስለዚህ ይህን የስልክ ጥሪ ከመስጋቱ በፊት ውይይታቸውን የጨዋታ ማስመሰል አለበት እየሳቀ እየቀለልሽ ነው አይደል አላት በግምት እኮ ነው ሴቶች ቀልድ አልተቻላችሁም ምን አልክ ድምፅሽን ቀይረሽ አወቅኩሽ አንተም እየቀለድክ ነው ስመለስ ምን ይዤልሽ ልምጣ ምንም እኔ ግን ልጅቷ ሐሳቧን ሳትጨርስ ቻው ብሎ ስልኩን ዘጋባት እንደሚመለስ ነግሯታል ስልኩ የተጠለፈ ቢሆን እንኳ ስመለስ ምን ላምጣልሽ ማለቱ እንደማይጠፋ ተናግሯል የሚያስፈልገው ደግሞ መናገሩ ነው ነገሩን በዚህ መቋጨቱ ጥሩ ነው ለመኮብለል ማሰቡና መዘጋጀቱ ከታወቀ አደገኛ ነው ገብሩ እንደምንጠፋ ተመልካቹም ያውቃል ምክንያቱም በጨዋታ ተቀዛቅዘናል ሞራላችንም ወርዷል በሁሉም ነገር ደስተኛ እንዳልሆንን ያስታውቃል ልጅቷም ስትደውል ለክፋት ብላ ሳይሆን እንዳልመለስና እንድጠፋ ለማበረታታት ነው ገብሩ አስደንጋጩ የስልክ ጥሪ ስጋት ውስጥ ስለከተተው ከሆቴሉ ወጣ ብሎ መንፈሱን ማረጋጋት ጀመረ። ሰዎች ሲያዩት ሁሉ የተረጠሩት ይመስለዋል። ግን የሚያዩት ኳስ ሜዳ የሚያውቁት ሰዎች ናቸው። ወደ ክፍሉ ተመለሰ። ከጓደኞቹ ጋር ቁጭ ብሎ መጫወት ጀመረ። ግን አልተረጋጋም። ለመኮብለል የተዘጋጁ ሁለት ተጫዋቾች በፖለቲካ ተጠርጣሪ ናቸው። እነዚህ ተጫዋቾች ቁጭ ብለው ያወሩ ከኦቤርላ ክለብ የተመረጠው ኃይሉ ጎሹ ወደ ክፍላቸው ገባ። መቃለድ ጀመረ። ቤቱን ሲመለከት ምንም የተዘጋጀ ነገር የለም። አያቸውና ሻንጣ ያላችሁም እንዴ አላቸው። የምን ሻንጣ? የጉዞ ሻንጣ አለን። ታዲያ የት አለ? እንንተና ክፍል ነው። ገብሩ ደነገጠ። ለመጥፋት ስላሰቡ ሻንጣ አልያዘም። ይህ ጥያቄ ከኃይሉ ጎሹ መምጣቱ እንጂ ቡድን መሪው ወይም ከቡድኑ ጋር ያሉት የደህንነት ሰዎች ጠይቀው ቢሆን ኖሮ ይጠረጥራሉ። በዚህም የተነሳ ያለምን ጥያቄ እና ቅድመ ሁኔታ ያባረሯቸዋል። ያኔ ደግሞ ትንሽ ፍንጭ ከተገኘ ስንብት ነው። ገብሩ ቶሎ ወደ ቤት ሄዶ ሻንጣ ይዞ መጣ። የማይኮበልል ተጫዋች ማረጋገጫው ሻንጣ መያዝ ነው። የገብሩ ደግሞ ትልቅ ሻንጣ ነው። ከፍ ያለ ሻንጣ ከያዘ ብዙ ዕቃ ይይዛል። ከገዛ ተመላሽ ነው። ያፓ ተማሪውን ይዟል። ሸበሌ ሆቴል ውስጥ ማታ ሁሉም ተጫዋች ተጠራና ስብሰባ ተደረገ። የመንግስት ካድሬዎች ናቸው የመጡት። ከጥቂት ወራት በፊት የወጣት ቡድን ተጫዋቾች ወደ አልጄሪያ ሲሄዱ ጣሊያን ላይ ኮብልለው ነበር። በዚህ የተነሳ የውጭ ሚዲያዎች ተጫዋቾቹ የሚጠፉት ከፖለቲካ ጋር በተያያዘ ነው በሚል ዘግበው ስለነበር ኩብለላው ደርግን በጣም አስቆጥቶታል። ገብሩ አሁን የመጡት ካድሬዎች በመኮብለል ምንም ጥቅም እንደማይገኝ ይመክሩን ጀመር። ካድሬው ረገጥ አድርጎ ለመጥፋት የፈለጋችሁ መሄድ ትችላላችሁ። እኛ ማንንም አንለማመጥም። እነ መንግስቱ ወርቁ እንኳን ስንት ዓመት አገልግለው አንድ ቀን ኮርተው አያውቁም፣ አልኮበለሉም። እናንተ ግን ልባችሁ ውጪ ነው ያለው። እዚህ ሀገር ምን ጎደለባችሁ? አለ። ካድሬው በቁጣ ውርጅብኝ ጣለብን። እንደገና ቀጠለና እነ ሲበንና ሙሉጌታ ባለፈው ጣሊያን ላይ ጠፍተው በረንዳ ላይ ነው የሚያድሩት። አሁን ከባድ ችግር ላይ ወድቀዋል። ወደ ሀገር ለመመለስ እንደሚፈልጉ ሰምተናል። እኛ ደግሞ ሀገር የከዳን ሰው እንደማንቀበል አሳውቀናል። እናንተም የምትጠፉ ከሆነ የነሱ ዕጣ ነው የሚጠብቃችሁ በማለት ካድሬው ከተናገረ በኋላ ወደ ተጫዋቾቹ እያየ በዚህ ላይ አስተያየት አላችሁ? አለ። ዝም። ከእናንተ ውስጥ መጥፋት የሚፈልግ አለ? ዝም። አትናገሩ? ዝም። ካድሬው ወደ ገብሩ ያያል። ገብሩም ድንገት ነው ወይስ ሆን ብሎ ነው ወደ እኔ የሚመለከተው ብሎ ግራ ተጋባ። ልጅቷ ስትደውል ስልኩ ተጠልፎ ይሆን ብሎ ጠረጠረ። የገብሩ የአባ ታሪኩ ከኋላው ይከተለዋል። ሲጀመር እንዲህ ነበር። በ1966 ዓመተ ምህረት ወጣቱ በፖለቲካ ትኩሳት እየነደደ ነው። በየትምህርት ቤቱ ረብሻ አለ። ለውጥ ፈላጊውም በስቷል። በተለይ ወጣት ተማሪዎች የለውጥ ድርጊቶች ናቸው። በወቅቱ እድገት በህብረት የእውቀትና የሥራ ዘመቻ በሚል ከአስረኛ ክፍል በላይ የነበሩት ተማሪዎች 1967 ዓመተ ምህረት ታህሳስ ወር ወደ ገጠር ዘምተው ነበር። ቁጥራቸውም 60 ሺህ ይጠጋል። ገብሩም ከዘማቾቹ አንዱ ነው። ነገር ግን ለብሔራዊ ቡድን በመመረጡ ለጊዜው ሳይሄድ ቀርቷል። ሆኖም ተማሪዎቹ ዘመቻ የጨረሱበት ሰርተፊኬት ካላገኙ ትምህርታቸውን አይቀጥሉም፣ ስራም አያገኙም። ገብሩ ለብሔራዊ ቡድን ሲመረጥ ሰርተፊኬቱ ካልተሰጠኝ አልጫወትም እዘምታለሁ የሚል ጥያቄ ያቀርባል። የእርሱ ስጋት በኋላ ሰርተፊኬቱን ቢከለክሉኝስ በሚል ነበር። የገብሩን ጥያቄ ተከትሎ ሌላው የጊዮርጊስ ተጫዋች አህመድ ቡከርና የአየር መንገዱ ሰለሞን ሽፈራው እንደ ገብሩ ዘማች ስለነበሩ በቅድሚያ ሰርተፊኬቱ ይሰጠን አሉ። ገብሩ ተጫዋቾችን አድማ እያስመታ ነው በሚል ሪፖርት ተደረገ። ከዚያ በኋላ ክትትል ሲደረግበት ምንም አልተገኘም። በወቅቱ ግን ገብሩ የኢህአፓ አባል ነበር። ወደ ድርጅቱም የተቀላቀለው በዚህ ሁኔታ ነበር። ገብሩ ይናገራል።
ወጣቱ ሁሉ ለውጥ ፈላጊ ነው። አንድ ቀን ከፈተኛ የመንግስት ተቃውሞ ተደረገና ረብሻ ተነሳ። ትምርት ቤቱ ታመሰ። ፖሊስ መጥቶ ትምርት ቤት ገባና ብዙዎቹን ደበደበ አሰረ። የምማረው ቀደማ ኃይለ ሥላሴ ስለነበር በግንብ ዘርዬ በእንግሊዝ ኤምባሲ አድርጌ አመለጥኩ። ረብሻው በየጊዜው ቀጠለ። ፖሊስም እየመጣ ያስራል። እኔ በተደጋጋሚ ሳልያዝ አመለጥኩ። እየቆየው ከፖሊስ ላምለጥ እንጂ ከፖለቲካው ማምለጥ አልቻልኩም። ኳስ በጣም እወዳለሁ። አሁን ፖለቲካው በለጠብኝ። ለውጥ እንፈልጋለን። በተማሪው ለውጥ ፍለጋ ውስጥ ፈጣን ምላሽ ይሰጥ የነበረው ኢሃፓ ነው። ወጣቱን ኢሃፓ አክፎት መደራጀት ተጀመረ። እኔም የኢሃፓ አባል ሆንኩ። ሰፈር ጓደኞች ነበሩኝ። የኢሃፓን ዓላማ ለማራመድ ፕሮግራሙን ተቀብለን ማጥናት ጀመርን። እኛ ህዋስ ውስጥ የነበሩ አባላት ቦታ እየቀያየርን ነበር የምናጠናው። ዛሬ አንድ ቤት፣ ነገ ሌላ ቤት እያልን ማጧጧፍ ጀመር። ሁሉ ነገር ደስ ሲል ነበር። ለውጡን የምናመጣው እኛ ወጣቶች ነበርን። ጥናት ላይ ያለው ያጋጣሚ ሆኖ ለ10ኛው የአፍሪካ ዋንጫ ዝግጅት ለብሔራዊ ቡድን ስለተመረጥኩኝ 3 ወር ሆቴል ቆየው። ለብሔራዊ ቡድን በመመረጥም ልቤ ግን ያለው ፖለቲካው ላይ ነበር። ጥናቱ ማታ ስለሆነ ከሆቴል መውጣት አልቻልኩም። ልምምዱም ከባድ ነበር። ሐሳቤ ግን ጓደኞቼ ጋር ነበር። ከሶስት ወር በኋላ ወደ ሰፈር ተመለስኩ። ጓደኞቼ በፖለቲካው በጣም በስለውና ርቀው የድርጊት ሰው በመሆናቸው እኔን ጥለው ሂደዋል። ቢሆንም መከተል እችላለሁ። የሥራ ድርሻ ተሰጠኝ። ደርግ ቁጥጥሩን በጣም ስላጠበቀ ፍተሻም ስለሚያደርግ ከጓደኞቼ ጋር አልፎ አልፎ ነው የምንገናኘው። በደርግና በኢሃፓ መካከል መቃቃር ተጀመረ። መገዳደል ቀጠለ። እኛም አንዴ ገብተንበታልና ወደ ኋላ ማለት አንፈልግም። በግድያው ብዙ ሰው ሕይወቱን አጣ። በኋላ ግን ውስጤ ፈራ። ከኔ ጋር ውይይት እናደርግ የነበርነው አራት ነን። አንድ ቀን ጥናትና እያለን ድንገት የደህንነት ሰዎች ደረሱ። ሁለቱ ሲያመልጡ አባረው ያዟቸውና ታስረው ተገደሉ። አንደኛውም በሌላ ጊዜ ተጠቆመበትና ታሰረ። አሁን ነገሩ ወደ እኔ ሊመጣ ነው። በጣም ስጋት አደረብኝ። ቀበሌ ስብሰባ ሲደረግ አልሄድም። እኛ ሰፈር አብዮት ጥበቃዎች ሲያገኙኝ ብሔራዊ ቡድን ውስጥ የምሰራ ስለሚመስላቸው ዝም ይሉኛል። በዚህ መሃል ታናሽ ወንድሜ ወልዴ በኢሃፓነት ተጠርጥሮ ታሰረ። በዚያን ጊዜ ከቤተሰብ አንዱ ከታሰረ ሌላውም ይቀጥላል። ቤተሰቦቼ ስወጣ ስገባ በጣም ተጨነቁ። በወቅቱ ጊዮርጊስ ፈርሶ እርምጃችን ለሚባል ክለብ ተመዝግቤ ነበር። ግን መጫወት አልፈለኩም። ምክንያቱም ለመስሪያ ቤቴ ብርሃንና ሰላም እጫወት ስለነበረ ለእርምጃችን ትኩረት አልሰጠሁትም። ለእርምጃችን መጫወት የማልፈልገው ከፖለቲካ ጋር በተያያዘ ነው በሚል በእነርሱ በኩል ክስ ነበረብኝ። አንዳንድ መረጃዎችም እየመዘዙብኝ ነው። ኢሃፓ መሆኔን ከደረሱበት አደገኛ ነው። በደንብ ከጣሩ ደግሞ ያገኙታል። ለማንኛውም የመኢሰማ ሰዎች ከሊቢያ ስመጣ ሊያሳስሩኝ እንደሚፈልጉ ሰማሁ። በወቅቱ ደግሞ ኢሃፓ ውስጥ አንጃ ተፈጥሮ አንዱ ሌላውን ስለሚያጋልጥ ነገሩ እኔ ጋር እንደደረሰ ገመትኩ። ከሊቢያ ስመለስ የሚከተለውን ነገር ስላወቅኩኝ ለመጥፋት ወሰን ይላል። ፓስፖርት ፍለጋ። የኩብለላውን ጉዳይ ተግባራዊ ለማድረግ እቅድ ተነደፈ። ፎቶ መነሳት የለም፣ ምክንያቱም የስንብት ያስመስላል። ገብሩ ለመጥፋት ወስኗል። ብቻውን መኮብለሉ ግራ አጋብቶታል። ሙከራውን ሲያደርግ ቢያዝስ? አንድ ሰው ቢያገኝ የተሻለ ነበር፣ ምክንያቱም ሐሳብ መለዋወጡ ጥሩ ነው። ግን ማን ነው የሚታመነው? ሲያማክር ለሌላ ሰው ነግሮ ቢያስይዘውስ? አንድ ውሳኔ ላይ ደረሰ። ጓደኛዬ ብሎ ለሚያምነው ሰው መንገር ፈለገ። በቅድሚያ የተነጋገርነው እኔና ሰብስቤ አሰፋ ነበርን። ከሰብስቤ ጋር ለጊዮርጊስ ብርሃንና ሰላም ብሔራዊ በጥቅሉ ሁሉም ቦታ አብረን ስለነበርን ጓደኝነታችንም የዚያን ያህል ነበር። ቀደም ብዬ የጠቀስኩት ችግር ሁለታችንም ጋር ስለነበሩ አጋጣሚውን ተጠቅመን መሄድ ነበረብን። እስካሁንም የምንጠብቀው ይሄንን ነበር። ለነገሩ በፊትም ለጫዋታ ወደ ውጭ እንወጣ ነበር ግን ኡጋንዳ ኬንያ አካባቢ ነው እነዚህ ሀገሮች ቅርብ ነበሩ በዚያ ላይ ከአፍሪካ ያስወጣህም የሊቢያው ግን በቀጥታ አውሮፓ ስለሚያስገባን ይሄ እድል እንዲያመልጠን አልፈለግንም ከኔና ሰብስቤ እቅድ በኋላ እያያ አረጋ ተጨመረ ጊዮርጊስ በመፍረሱ ሶስታችን ሞራላችን ወድቆ ስለነበር ሌሎችም ነገሮች ተጨምረው ወደ ውጭ ሄዶ የመቅረቱን ነገር አባባሰው ይላል ሶስቱ ተጫዋቾች ከተስማሙ በኋላ አውሮፕላኑ አውሮፓ ውስጥ ትራንዚት በሚያደርግበት ጊዜ በፍጥነት ወስነው ከቡድኑ መለየት ይኖርባቸዋል አውሮፕላኑ ውስጥ ወደ ሽንት ቤት እየተመላለሱ በሽክሽክታ መረጃ ተለዋወጡ በዚህ መሃል አንድ ተጫዋች ሊቀላቀላቸው በመፈለጉ እርስ በርሳቸው መከራከር ጀመሩ ምክንያቱም ተጫዋቹ እውነተኛ ኮብላይ ነው ወይስ የሚጠፋ መስሎ ሊያስይዛቸው ነው ከዚህ በፊት አንድ ተጫዋች ኮብላይ መስሎ ተቀላቅሎ ሶስት ተጫዋቾች ተደርሶባቸው ገና ከአዲስ አበባ ሳይነሱ ሆቴል ውስጥ እንዳሉ ተቀንሰዋል የአሁኑ ተቀላቃይ በምን ይታመን ገብሩ ይናገራል ያጋጣሚ ሆኖ ክፍት ቦታ እኔ አልወድም አውሮፕላን ሲነሳ ተሸፋፍኜ ነው የምተኛው ወደ መሬት በፍጹም አላይም የዚያን ጊዜ ተኝቼ ነበር የሆነ ቦታ ስንደርስ ሰብስቤ ወደ እኔ መጣና ሰው አግኝተናል አለኝ እኔ ደግሞ እዚያ የሚቀበለን ሰው ያገኘ መስሎኝ ደስ አለኝ ከዚያም አንድ የሚጨመር አግኝቻለሁ ሰውየው ተስፋዬ ስዩም ነው አለኝ ደነገጥኩ ነገሩ አላማረኝም ተስፋዬ አሳልፎ ይሰጠናል ብዬ ጠርጥሬ አይደለም እሱ በጣም ሲኒየር ተጫዋች ነው ብዙ ሀገር ተጉዟል ጀርመንም ለዝግጅት ሂዷል ወደ ቻይናም እንደዚሁ በዚያ ላይ የቡድኑ ካፒቴን ነው ከሀገር ውጭ መቅረት ከፈለገ አውሮፓ ሄዶ በነበረ ጊዜ ለምን ይሄን ሳያረግ ቀረ በማለት ቅር አለኝ ሰብስቤ ይሄ ነገር አላማረኝም አልኩት ግድ የለም ተስፋዬ ምንም መጥፎ ነገር በእኛ ላይ አያደርግም የትምህርት መረጃውን ሁሉ አሳይቶኛል ሰው እየፈለገ ስለነበር በአጋጣሚ የእኛን ሁኔታ አይቶ ነው ለመቀላቀል የፈለገው በማለት ገለጸልኝ በነገሩ ተስማማሁ አቴንስ ደረስ እዚያ ማደር ነበረብን ከተማ ውስጥ ሆቴል ተያዘልን ከራት በፊት ተንሸራሸሩ ብለው ነገሩን ይላል ተስፋዬ የኮብላዩን ግሩፕ ከተቀላቀለ በኋላ ምን ማድረግ እንዳለባቸው ተነጋገሩ አእምሯቸው ውስጥ ያለው ኩብለላ በመሆኑ መንሸራሸር ለነሱ ምንም ትርጉም አልሰጣቸውም ቶሎ ከቡድኑ መለየት አለባቸው ለመጥፋት ግን አመች የሚሆነው በሽርሽሩ ጊዜ ነው ሆኖም ይሄን ለማድረግ አንድ ነገር ጎደላቸው ገብሩ ነገሩን እንዲህ ያስታውሳል ፓስፖርት በእጃችን ላይ የለም ፓስፖርት ደግሞ ከምንም በላይ ሊኖረን ይገባል ፓስፖርት ደግሞ ያለው ቡድን መሪው እጅ ነው በሽርሽሩ ላይ ይሄንን ፓስፖርት እንዴት ማግኘት እንዳለብን እያውጠነጠን ነበር ነገሩ በጣም አስፈላጊ ስለነበር ከቡድን መሪው ሻንጣውን ነጥቀን ለመሮጥ ፈልገን ነበር ግን አልተመቸንም ደግሞም ይሄ ነገር ዝርፊያ ስለሆነና ሌላ ጣጣ ያመጣል ብለን ተውነው ራት ከበላን በኋላ በቀጥታ ወደ መኝታ ሄዱ ነው የተባልነው በትዕዛዙ መሰረት ብዙዎቹ ተኙ እኛ ግን ሌሎቹ እንደተኙ ከክፍሉ ወጥተን ተሰባሰብንና ፓስፖርት ለማግኘት ማውጠንጠን ጀመርን ቡድን መሪውና አሰልጣኝ መንግስቱ ወርቆ ቡና ቤት ውስጥ ቁጭ ብለው ሻይ እየጠጡ ይጫወቱ ነበር ሰብስቤ አጋጣሚው አሁን ነው በሚል ስትራቴጂ ቀየሰ ሁለት ሰው በመረጃ ሰራተኝነት ተመደበ እኔ ቡና ቤት አካባቢ እንድቆም ተደረገ እያያ ደግሞ ወደ ክፍል በሚያስወጣው ደረጃ ላይ ተመደበ ቡድን መሪውና መንግስቱ ከተነሱ እኔ ለእያያ ምልክት አሳየዋለሁ እያያ ኮሪደሩ ላይ ለሚገኘው ለተስፋዬ ይነግረዋል እርሱ ደግሞ ቡድን መሪው መኝታ ክፍል ውስጥ ለሚገባው ሰብስቤ ምልክት ያሳየዋል ነገር ግን ሰብስቤ ቶሎ ውስጥ ሊገባ አልቻለም እኔ ደግሞ ተጨነቅኩ የበሩ ቁልፍ ስላልነበረን በምስማር በቆርኪ በተገኘው ነገር ቀዳዳ ውስጥ የሚገባ ነገር እየተከተተ መጎርጎር ተጀመረ በመጨረሻም በሆነ ነገር ተከፈተ መከፈቱን እያያ በምልክት ነገረኝ አሁን ነው ጥበቃውን ማጠናከር ሰውነቴ በድን ሆኗል እጄ ሁሉ በላብ ተጠመቀ ምክንያቱም ሰዎችን የምቆጣጠረው እኔ ስለሆንኩ ፈራው አስተናጋጁ መጥቶ ምን ልታዘዝ ሲለኝ ምንም አልሰማሁም ሰዎቹን ፈዝዤ አያቸዋለሁ ሪሴፕሽን ያሉት ሰራተኞችም ምን ሆኖ ነው በማለት ያዩኛል እኔ ግን ከባድ ሥራ ላይ ነኝ የመረጃ ስራ ምን ያህል አስቸጋሪ መሆኑን ያየሁት ያን ጊዜ ነው። መንግስቱ ወይም ቡድን መሪው ቦታ ለማመቻቸት በተንቀሳቀሱ ቁጥር የተነሱ እየመሰለኝ እያያን ተጠንቀቅለዋለሁ። በዚያን ጊዜ ከምሽቱ 4 ሰዓት ተኩል ሆኗል። በሩን ለመክፈት ብዙ ትግል ነበር የተደረገው። በሩ ከተከፈተ በኋላ ደግሞ የቡድን መሪው ሻንጣ ያለው ቁምሳጥን ውስጥ ነው። የዚያ ቁልፍ ስለሌለ ቁምሳጥኑ መሰበር ነበረበት። ተሰበረ። የአራታችንን ፓስፖርት ወጣ ይላል። ኮብላዮቹ አስፈላጊውን ነገር ስላገኙ የመጨረሻ ምዕራፍ ላይ ደረሱ። በሆቴል ውስጥ ቶሎ መውጣት ፈለጉ። ሻንጣቸውን መያዝ አልፈለጉም፣ ደግሞ መያዝ የለባቸውም። ምክንያቱም በዚያ ምሽት ሻንጣ ካነገቡ ሊጠፉ መሆኑ ስለሚታወቅ እዚያው ይይዟቸዋል ወይም ያስይዟቸዋል። ከስጋትና ፍራቻ ኑሮ ነፃ የሚወጡበት ሰዓት ደረሰ። ቀስ ብለው እጃቸውን ኪሳቸው ከተው ወደ ሆቴሉ እንግዳ መቀበያ ክፍል ደረሱ። በጎን እይታ ቡድን መሪውን ተመለከቱ። ማንም ትኩረት ያደረገባቸው የለም። አሁንም እርምጃቸውን በመቀጠል ወደ ዋናው በር ተጠጉ።
ተክላላ ፕሮግራማችን በዚህ ይተካላል። ይሄንን ፕሮግራም ነገ ጠዋት ከ1 እስከ 3 እንዲሁም ከሰዓት በኋላ ከ7 እስከ 9 ሰዓት በድጋሚ እናሰማለን። ደህና አምሹ።